ተመልሰን ተገናኝተናል። የቅዳሜ ጫዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ።
አሻም የተከበራችሁ የጫዋታ አድማጮች፣ ያውድ አመት ሰሞን ነውና እንኳን ለመውሊድ እንዲሁም ለብርሃነ መስቀሉ አደረሳችሁ። በሸገር 102.1 ሬዲዮና በሰሜን አሜሪካ በኢትዮጵያን ሄሪቴጅ ፋውንዴሽን ትብብር የተጀመረው የኢትዮጵያውያን ኦራል ሂስትሪ ፕሮጀክት በአሜሪካ ጥቂት ግዛቶች በመዘዋወር የኢትዮጵያውያንን ወደ አሜሪካ ፍልሰት ታሪክ በአሜሪካን ኑሯቸውን በመሰረቱት እንግዶቻችን አማካኝነት ማስተላለፍ መጀመራችንን ታስታውሳላችሁ። በተለይ የዛሬው የጨዋታ እንግዳ ዝግጅታችን ደግሞ ወደ ሂውስተን ቴክሳስ ይወስደናል። የዓለም የኤነርጂ ማዕከል የምትባለው በነዳጅና የተፈጥሮ ጋዝ አምራችነቷ ምክንያት ግዙፎቹ ነዳጅ ኩባንያዎች መቀመጫ የሆነችው ሂውስተን የኤሮኖቲክስና የባዮሜዲካል ሪሰርች ማዕከልም ናት። ቴክሳስ ሲባል በአንጋፋዎቹ አድማጮቻችን አእምሮ ውስጥ የሚመጣው አዲስ አበባ ፒያሳ ላይ አለማየሁ እሸቴ የካውቦይ ባርኔጣና ቦት ተጫምቶ ፈረስ በራፉ ላይ ያስርበት የነበረው የቴክሳስ ሻይ ቤት ትዝታ ሊሆን ይችላል። አለፍ ሲልም በአዲስ አበባ ሲኒማ ቤቶች ይታዩ የነበሩት የካውቦይ ወይንም ነፍስ ስናውቅ ዌስተርን እንደሚባሉ የተረዳናቸው ፊልሞች ሊሆኑ ይችላሉ። ሂውስተን ከአሜሪካ ግዙፍ ከተሞች አራተኛዋ ናትና ረጃጅም ህንጻዎች እንጂ ካውገርልና ካውቦይ በየመንገዱ አይታዩበትም። ነገር ግን በዚህ ረገድ ሂውስተን የምትታወቀው በአመታዊ የሮዲዮ ክብረ በዓል ነው። ይህን በዓል ለማክበር በአመት አንዴ ወደ ከተማው የሚመጡት ካውገርልና ካውቦዮች በፈረስና በጋሪ ከግዙፎቹ መኪናዎቻቸው ጀርባ ተጎታች ትሬለር ይዘው ወደ ከተማ ሲገቡ ውድድሩ በሚካሄድበት ዕለት ወደ ሌላ ከተማ በመሄዴ በጨረፍታ ተመልክቻለሁ። በኋላ ምን ይሆን ብዬ በዩቲዩብ እንደተመለከትኩት በርካታ ውድድሮች የሚካሄዱበት መሆኑን ነው። ከውድድሮቹ መካከል ቤርባክ ራይዲንግ የሚሉት ትርኢት የኋላ እግሩን በሚያወናጭ ፈረስ ላይ ሳይወድቁ መቆየት አንዱ ነው። ፈረስ ላይ የጋለበው የጥጃን አንገት በገመድ ጠልፎ ማሰር ሌላኛው ነው። ሌሎች ትርኢቶችም አሉ። በዚህ ትርኢት ለመሳተፍ የመጡት ሲታዩ በአሜሪካና ካናዳ ያሉ ካውቦይና ካውገርል እቤት የቀሩ አይመስልም። እኛ እረኝነትን ለልጆችና ለደካሞች ትተነዋል። በአሜሪካ ከብት ማገድ የአዋቂዎች ሥራ ነው። ቴክሳስ ሞቃት በመሆኑ ሂውስተንም ይሞቃል። በፌብሩዋሪ ላይ የጨነቀኝ ሙቀት ለነሱ ምኑን አይተሽ ብለውኛል። የሥራ ዕድል በሽ ነው በሚባልበት በቴክሳስ ግዛት በርካታ ኢትዮጵያውያን ይኖራሉ። ብዙዎቹ በተለያዩ የሥራ መስኮች የተሰማሩ ሰርቶ አዳሪ ናቸው። ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። የዛሬ እንግዳችን አቶ ከበደ ገብራይ በሂውስተን ረጅም ዓመት ከኖሩ ኢትዮጵያውያን አንዱ ናቸው። ወደ ጨዋታችን ከመሄዳችን በፊት በሂውስተን ቆይታዬ ቃለ መጠይቁን ያመቻቹልኝን ያስተናገዱኝን እንዳመሰግን ፍቀዱልኝ። አቶ ዳንኤል ጌታቸውና የሸገር አድማጭ ሆኑት ባለቤታቸው ወይዘሮ ታፈራው አበበን እንዲሁም በፎቶግራፍ ስራ ያገዘንን አቶ ዮናስ ወልደ ጻድቅን በተጨማሪም አቶ ኢብራሂም ሙሳ ልባዊ ምስጋና ያደረሳቸው። ቃለ መጠይቁን ያካሄድ ነው በራይስ ዩኒቨርሲቲ ውድሰን ሪሰርች ሴንተር ስቱዲዮ ነውና ይህን ያመቻቹትን ሚስስ ኖርጂ ጉተሬን አመሰግናለሁ። በመጨረሻም የዛሬ እንግዳችንን አቶ ከበደ ገብራይንና ባለቤታቸውን ወይዘሮ ፀሐይ ቸኮልን ሀርከፉኔ እላለሁ። በቅድሚያ የዛሬውን እንግዳችንን እናስተዋውቃችሁ። አቶ ከበደ ገብራይ የተወለዱት ትግራይ ኢሮብ ውስጥ ሰቤያ በተባለች አነስተኛ ከተማ ውስጥ ነው። ያደጉት በተለያዩ የኢትዮጵያ አካባቢዎች ድሬዳዋ፣ ጎሬ፣ ባሌ ጎባ፣ ደብረ ማርቆስ ኖረዋል። አብዛኛውን የወጣትነት ዕድሜያቸውን ያሳለፉት አዲስ አበባ ቀበና ጃንሜዳ አካባቢ ነው። በትምህርት በኩል ባሌ የመጀመሪያ ደረጃ፣ ደብረ ማርቆስ ሁለተኛ ደረጃ ትምህርታቸውን ተከታትለዋል። ኃይለሥላሴ ዩኒቨርሲቲ የጀመሩትን ትምህርት በአሜሪካ ቀጥለው በኤሌክትሪኮ ሜካኒካል ኢንጂነሪንግ ዩኒቨርሲቲ ኦፍ ሂውስተን ተመርቀዋል። አቶ ከበደ ገብራይ አሜሪካ ውስጥ በተለያዩ የሥራ መስኮች የሰሩ ቢሆንም ለ25 ዓመታት ያገለገሉት በYMCA የዓለም አቀፍ የስደተኞች ማስፈር ፕሮግራም ነው። አቶ ከበደ ከወጣትነት እስከ አዋቂነት ዕድሜያቸው በአሜሪካ ለረጅም ጊዜ ኖረዋል። ይህ ቃለ መጠይቅ
ኢትዮጵያውያን በአሜሪካ ኦራል ሂስትሪ ፕሮጀክት በዩናይትድ ስቴትስ የኢትዮጵያ ሄሪቴጅ ፋውንዴሽን እና በሸገር 102.1 ትብብር የተዘጋጀ ነው። ዛሬ ፌብሩዋሪ 18 ነው። ሂውስተን በሚገኘው ራይስ ዩኒቨርሲቲ ስቱዲዮ ውስጥ ለተቀረጸው ቃለ መጠይቅ አቶ ከበደ ገብራ ያብሩኛሉ። እኔ ማዓዛ ብሩ ነኝ ከሸገር 102.1። አቶ ከበደ እንግዲህ አሜሪካ 1973 ነው ለመጀመሪያ ጊዜ እዚህ የመጡት እና መጀመሪያ ምን አስተነገጠዎት ወይም ምን ገረመዎት ሲመጡ? ከዛ ያልጠበቁት ነገር?
መጀመሪያ እዚህ ሀገር ሲመጣ ያልጠበቁት ነገር የኮፊ ማሽን አለ። ሳንቲም ተጨምሮ ስኳር ክሪም የሚል ጠቅጠቅ ተደርጎ ተመርቶ ኩባያውን ጥሎ ቡና ስኳር ጨምሮ የሚሰጠው ማሽን መጀመሪያ ጊዜ ነው ያየሁት። ለኔ የመጀመሪያ እንትን ያለኝ እሱ ነው። ለየት ያለ ሌላ የግሮሰሪ ስቶሩ በሀገራችን ለየት ባለ መልክ ትልቅ መሆኑ፣ ሼልፍ ላይ እንደፈለጉ ውስጥ ገብቶ ፈለጉት ነገር መርቶ መግዛት መቻሉ፣ እንደዛ አይነት ነገሮች ጥሩ ናቸው። ብዙዎቹ በፖዚቲቭ የማያቸው ናቸው እንጂ የሚያስደነግጡ አይደሉም። ግን ልዩነቱ በደንብ ጎልቶ ይታየኝ ነበር። አዲስ አበባ መጥቶ እንደ ዩስተን አይነት ከተማ ሲገቡ ያው የገጠር ልጅ አይነት ነገር ነው። የአውቶቡስ ስርዓቱም ለየት ያለ ነው። ሳንቲም እዛው ራሴሽ ከተሽ ነው የምትገቢ። አውቶቡስ ውስጥ
ትኬት ቆራጭ የለም።
እሱ የተለየ ነገሮች ናቸው። ከዚህ የተለየ ብዙም ሊጎላ ነገር አልነበረ።
ምናልባት ይሄ ጥቁር ነኝ የሚለው ሀሳብ መጀመሪያ የገባሁት መቼ ነው?
ጥቁር ነኝ የሚለው ሀሳብ የገባኝ ብዙ ጊዜም አልወሰድም። በስራ ፍለጋ ላይ አለው ነበር። ቀጥራለን ብለው ለጥፈው ጥቁር ሙዚየው ቦታ የለንም ይላሉ። ገና ኢንተርቪው በመድረጋቸው በፊት የቤት ኪራይ የፈለጉበት ቤት የፈለጉበት ቦታ በዛን ጊዜ መግባት በጣም አስቸጋሪ ነበር። የሚከራይ ቤት አለ ብለው ስንሄድ መልካችንን ሲያው የለም ተይዟል ይላሉ። ከዛም አልፎ ጓደኞች ጋር ከናይት ክለብ የተባረርንበትም ጊዜ አለ። በሽንኩት ያስወጡ
መግባት አይቻልም ብለው
ገብተን ቁጭ ብለን እንበጣዘን አንድ የሆነች ነጭ ልጅ መታ ከኛ ጋር ስትጫወት ባርቴንደሩ መጥቶ በሽንኩት ውጡ ብሎ አስወጣን።
ቴክሳስ
እዛ ጊዜ ምን ማድረግ አንችልም፣ ቆይ እናገኘዋለን እያል ጥለን ወጥተናል። ግን ሀገሩ ጥሩ ሀገር ነው፣ የህግ ሀገር። ያም ቢሆን በኋላ ሀገር ካወቅን በኋላ ናይት ክለብ አትገባም ተብዬ ተከልክዬ ከስሼ ክለቡን የሚያዘጋውበት ጊዜ አለ።
እውነት?
አዎ። ፊዝ የሚባል እዚህ ሂውስተን ሪችመንድ ላይ በጣም ፖፑላር የሆነ ናይት ክለብ ተከፍቶ የተወሰነ ጥቁር ያስገቡና ከዛ በኋላ የሚመጣውን ጥቁር ይመልሳሉ። እኔ ከአንድ ካዝኔ ጋር ከኒውዮርክ መጣ፣ እሷ ለመጋበዝ ሄጄ መታወቂያ ያሉን። እሷ መታወቂያውን ስታሳያቸው አውት ኦፍ ስቴት ላይሰንስ አንቀበልም አሏት። እኔ ሳሳያቸው አርቱ ኢንፎርማል እና መግባት አትችልም ማለት ነው። በእርግጥ ያው እንግዲህ
አለባበስ
አንድ ክለቦች ጂንስ አይፈቅዱም፣ ሸራይ ጫማ አይፈቅዱም፣ በቲሸርት አይፈቅዱ አሉ። ጂንስ አለበስኩም። ሬጉላር ድሬስ ፓንት ነው ያደረግኩት፣ ሸሚዝ ለብሻ ያለው ቆዳ ጫማ ነው ያደረግኩት እና ኢንፎርማል የሚባል አለባበስ አይደለም። እና መለሱ ጠዋት ሄጄ ኤሲኤልዩ አሜሪካን ሲቪል ሊበርቲስ ዩኒየን ሪፖርት አደረግ ናይት ክለብ አላስገባ ብለው መልሰውኛል ብዬ ሪፖርት አደረጉ። እንደ አጋጣሚ ከኔ በፊት ሪፖርት ደርሷቸው ነበር። እነሱ ስሜን አድራሻዬን ወሰዱ። ራሳቸውን ኢንቨስቲጌት ያደረጉ ሰዎች እየላኩ ይህን እንትን አሉና ጠበቃ ቀጥረው የክላስ አክሽን ለውሱት በዩስተን ጥቁሮች ስም ክስ አቀረቡ። ክስ አቀረቡ በጋዜጣ ላይ አድቨርታይዝ ተደረገ። የክላስ አክሽን ለውሱት ሆነዋል ማለት በእነዚህ አይነት ክለብ ዲስክሪሚኔሽን የደረሰባችሁ እነዚህ ለወሮች አነጋግሮ የሚባል ተደረገ። የተወሰኑ ሰዎች መጡ። አጠቃላይ ወደ 20 ሆነ ቁጥራችን። ናይት ክለቡ ሴት እንዲያደርግ ከሎየሮቹ ጋር ተስማማ። ሎየሮቹ እኛን ሰብስበው እንግዲህ ክሱ ያው የክላስ አክሽን ለውሱት ነው፣ ሴት እንዲያደርጉ ተስማምተዋል። ምን ይደረግ የተባለ እኛ መቀጫው ገንዘብ ለዩናይትድ ኔግሮ ኮሌጅ ፈንድ እንዲከፍሉ የሚል ውሳኔ ሀሳብ ቀረበው። ሁላችን በዚህ ሀሳብ ተስማማን። ለዩናይትድ ኔግሮ ኮሌጅ ፈንድ $100,000 ከፈሉ። በጋዜጣ ላይ ሙሉ ፔጅ ማስታወቂያ ናይት ክለቡ በዲስክሪሚኔሽን ምክንያት ተቀጣ የሚል ማስታወቂያ በተከታታይ የሳምንቱ አንዴ ለአንድ ወር እንዲወጣ ተደረገ። በዛም ተስማሙ። የክለቡ ብር ላይ ይሄ ናይት ክለብ በአድሎ ምክንያት ተቀባል የሚል ፖስተር መግቢያ በሩ ላይ እንዲለጠፍ ተደረገ። ከዛ ናይት ክለቡ ተዘጋ። ከዛ በኋላ መቀጠል አልቻለም።
በጣም ይገርማል።
እሱ ለጀመር ነው ሰዎች ወደ 2000 ብር እንደም ተዘጋ። እናንተ ስለሆነ ጀመራችሁ ተብሎ በዚህ እንትን ብሏል። እና ያው ህጉ ይሰራል እዚህ ሀገር ህግ የማይከተሉ ዲስክሪሚኔት የሚያደርጉ ሰዎች ያሉትን ያህል ህጉን ተከትሎ ለሄደ ሰው ደግሞ ራሳቸው አሜሪካኖቹ ህጉን የሚያስከብሩ ሰዎችም አሉ። እና ብዙ ሰው እንደዚህ በጣም ጨለማ አድርጎ ሊያዩ ይችላል። ከውጭ የሚያው በዚህ አይነት መንገድ አይደለም። እና አሉ ያሉ እንትኖች በድሮ የሚባለው የ60ስ ሳይሆን በ70ስ ውስጥም ነበር ሂስትሪ ውስጥ። አሁን በጣም በጣም ተቀይሯል። አሁን እንደዚህ አይነት ነገር የለም። ተሻሽሏል። ድሮ ጥቁር የማይገባበት ስፍር አሁን ጥቁር ይኖራል። ድሮ ጥቁር የማይሰራበት መስሪያ ቤት ጥቁሮች ይሰራሉ። በአጠቃላይ በአሜሪካን ደረጃ ስናየው ተመሳሳይ ለውጥ ያለ ይመስለኛል። ጥቁር ዋይት ሀውስም ገብቷል።
ልክ ነው።
ለውጡ በጣም ትልቅ የሆነ ለውጥ አለ። ችግርም አለ። አሁን ጊዜ ያው እንደምናውቀው ብዙዎቻቸው ለመሰረት የብላክ ላይፍስ ማተር የሚባሉ ሙቭመንቱም ራሱ ገና ያልጠራ አድለውና ችግር ያለበት ሀገር ነው። ባላ
እርሶ ቅድም የኒግሮ ኮሌጅ ፈንድ አሉ። አሁን ያ ቃልም በዛ ይጠራም አይደለ? ኒግሮ ይባላል። አሁን ነው
ኒግሮ ኮሌጅ ፈንድ አለ።
አሁንም አለ።
በእርግጥ አንድን ሰው ኒግሮ ብሎ
መጥራት
ስድብ ይሆናል። ኒግሮ የሚለው ግን ጥሩ ማለት ነው። ተቀባይነት አለው።
እንግዲህ የእርሶንም ባህሪ ያሳያል አሁን የነገሩንም ጨዋታና በኢትዮጵያ ተማሪዎች እንቅስቃሴም በአሜሪካ ይሳተፉ ነበር እርሶም። ሁለተኛ ደግሞ እንደገና ከዚህ ከሲቪል ራይትስ እንቅስቃሴ ነበር ወይ ሂውስተን ውስጥ እንቅስቃሴ ውስጥ እዛስ ላይ ተሳትፎ ነበር ወይ?
ቅድም ያልኩሽ ምንድነው በኢዞና ውስጥ እንደዚህ አክቲቭ ተሳታፊ ያልነበርኩኝ ይሽ ነበር። ግን ኮንሸንሱ ነበረኝ። እዚህ ሀገር ስመጣም ኢሚዲየትሊ ኢዞና ውስጥ አልገባሁም። ኢዞና ውስጥ እንዲገባ ካደረጉኝ ምክንያቶች አንዱ ከለውጡ በኋላ ደርግ ስልጣን ከያዘ በኋላ የወሎ ረሃብን የሚያሳይ የጅንግል ቤ ያወጣውን ፊልም ካየሁ በኋላ በጣም ልብ የሚሰብር ሁኔታ ነበር። ከዛ ያ ምክንያት ሆኖ ኢዞናን ጆይን ያደረግኩ ኢትዮጵያን ስቱደንትስ ማህበር በኖርዝ አሜሪካ አክቲቭ ፓርቲሲፓንት ነበሩ። የሂውስተን ቻፕተር የኢዞና ሊቀመንበር ሆኜም ሰርቻለሁ። ወደ መጨረሻው ላይም የአጠቃላይ የኢዞና ማዕከላዊ ኮሚቴ ሁለተኛ ሴክሬታሪ ሆኜም ሰርቻለሁ። ለብዙ ዓመት በኢዞና ውስጥ አክቲቭ ሆኜ ሰርቻለሁ። አንዱ የኢዞና ውስጥ የነበረን አክቲቪቲ በተለያዩ ጊዜ ሰላማዊ ሰልፎችን እናደርጋለን። ኢትዮጵያ ውስጥ ያለውን የደርግ አገዛዝ እንቃወማለን። የዞና ራሱ አንዱ የተቋቋመበት አንታይ ፊውዳል አንታይ ኢምፔሪያሊስት ቢሮክራቲክ ካፒታሊስት ስለሚል ስንሰለፍ እንደሆኑ ዩኤስ ኢምፔሪያሊዝም የሚለውን ማብረን
እዚህ ሆናችሁ
የጀመርን ስለሆነ እንትን የምንለው ከነጮቹ ይሰድቡናል፣ ሆኖ ጎባኮም ይላሉ። እንደዛ ስንል ያንን ስናደርግ የጥቁር አክቲቪስቶች ቡናችን ይሰለፉ ነው። ነጮቹን የሚያባረሩ እነሱ ናቸው። መሀል ሰልፍ ላይ ገቡም ከበው ደርደር ቆመው እንደዛ እኛ ሀቅል ያደርጉ የመጡትን ሰዎች ያባሩልናል። በቅርብ ስራ ነበር ከነሱ ጋር። እነዚህ የምልሽ የጥቁር አክቲቪስቶች በዛን ጊዜ ኬኬኬ የሚባል ኩክሉክላክስ የሚባል ፕላን የሚባል ነጮች የዘረኞቹ እንትናሉ ይሄ ነጭ ሁድ ነጭ ልብስ ለብሶ ፊታቸውን ሸፍኖ ሰልፍ የሚያደርጉ እነሱ ሲሰለፉ እነሱን ተቃውመው የሚወጡ ጥቁሮችና ፖሊሶች በመሀል ገብተው ነጮቹን እየተከላከሉ እንትን የሚሉበት ሰልፍ ነበር የሚካሄደው። እኛ ስንሰለፍ ደግሞ እነዚህ ሰዎች ናቸው መጥተው እኛም ፕሮቴክት የሚያደርጉ እና በዛ አይነት የአውር ሪሌሽን ውዘ የጥቁሮች የፖለቲካል አክቲቪስቶች ጋር በጣም ጥሩ የሆነ ግንኙነት ነበረን። በዚህ አጋጣሚ ሌላ በጣም ከጥቁሮች ጋር የነበረ ሪሌሽን በዛን ጊዜ በጣም የጠበቀና ጥሩ እንደሆነ የሚያሳየው ቴክሳስ ሳውዘር ዩኒቨርሲቲ የሚባል የጥቁር ዩኒቨርሲቲ አለ። ኢትዮጵያ ውስጥ በዛን ጊዜ ረሃብ ስለነበረን ፖለቲካ ለውጥም ስለነበረም ችግር ስለነበረም ኢትዮጵያን ተማሪዎችን የቴክሳስ ሳውዘር ዩኒቨርሲቲ በጣም በቅናሽ ዋጋ ያስተምር ነበር። በተለይ ለማንም የሚያደርጉት ሶስት አይነት ቲዩሽን አለ። የሬዚደንት ቲዩሽን አለ የቴክሳስ ማሪ የሆነ ነን ሬዚደንት የሚባለው ከሌላ ስቴት የመጣ አሜሪካዊ ቢሆን አንድ አመት ቴክሳስ ውስጥ ኖሮ ሬዚደንት ኢስታብሊሽ ካላደረገ ከፍ ያለ ቲዩሽን ነው የሚከፍለው። ኢንተርናሽናል ደግሞ ስቱደንትስ ደግሞ የሚከፍሉ ቲዩሽን ደግሞ ከፍ ያለ ነው። ኢትዮጵያውያኖች ባለሳሳብ ቴክሳስ ሳዘር 160 ብር ይሁን 200 ብር ይሁን ፍላት የፈለጉትን ነምበር ኦፍ ክሬዲት አወርስ 160 ብር ከፍለው ይማሩ ነው። ዩኒቨርሲቲው ስፔሻል እንትን አድርጎ ለኢትዮጵያውያኖች ያንን ያደርግ ነበር። ሌላ ዶክተር ዋትሰን የሚባል የሲቲ ሄልዝ ዳይሬክተሩ የራሱ ፕራይቬት ክሊኒክ ፕራክቲስ የሚያደርግበት ኢትዮጵያውያኖች መነጻ ህክም ነበር። እኔ የራሴን ኢትዮጵያውያኖች በምንም አይነት ሌላ ቦታ እንዳይሄዱ እኔ ጋምጣቸው መነጻ ህክማቸዋለሁ፣ በነጻ መድኃኒት ገዛላቸዋለሁ ይለኝ ነበር። እና በብዙ መልኩ ጥቁሮች ከኛ ጋር በጣም ናቹራል አላይ መሆናቸውን በዛን ጊዜ አሳይተዋል። ሌላ በጣም የማስታውሰው የኢትዮጵያን ረሃብ በሚመለከት አዌርነስ ክሬት ለማድረግ በታንክስ ጊቪንግ ቀን እንግዲህ የምስጋና ቀን የሚሉት አሜሪካኖች ከቤተሰቦቻቸው ጋር ምሳ አብረው የሚበሉበት ውጭ ከተማ ያሉ ልጆቻቸው የሚመጡበት ቤተሰብ የሚሰባሰብበት በዓል ነው። በታንክስ ጊቪንግ ቀን ሰላማዊ ሰልፍ አዌርነስ ክሬት ለማድረግ ስለ ኢትዮጵያ ረሃብ ስናደርግ ሂውስተን ውስጥ ያለው የታወቁ ፕሮሚነንት ጥቁሮች በሙሉ ከኛ ጎን ተሰልፈዋል። ለምሳሌ ሬቨረንድ ላውሰን በጣም ትልቁ ዊለር አቬኑ ባፕቲስት ቸርች በዚህ በቴክሳስ ሳውዘርን ዩኒቨርሲቲ እና በዩኒቨርሲቲ መካከል ያለ በጣም ትልቅ የጥቁር ቤተ ክርስቲያን መስራችን ፓስተር የነበሩ ናቸው። አሁን ቦታ ላይ ያሉ ናቸው። ከነ ማርቲን ሉተር ኪንግ ጋር ሲቪል ራይት ሙቭመንት ውስጥ አክቲቭሊ ፓርቲሲፔት ያደረጉ የነበሩ ሰው ናቸው። ሰልፉን ከመሩት ሰዎች አንዱ እሳቸው ናቸው። እና ደሎይድ ፓርከር የሚባሉ የዚህ ሼፕ ኮሚኒቲ ሴንትር ሰዎች ከኛ ጋር ተሰልፈዋል። ሚኪ ሊላንድ ከኛ ጋር ተሰልፈዋል። በዛን ጊዜ በጣም ትልቅ ሚዲያ ከቨሬጅ ብቻችን ተሰልፈን የማናገኘው በእነሱ ምክንያት የኢትዮጵያ ረሃብ አዌርነስ ክሬት ለማድረግ ትልቅ ሚዲያ ከቨሬጅ አግኝተናል። እና እንዳውም ወዲያው ሶስት አራት ቀን ባልሞላ በትልቅ አይሮፕላን የኢመርጀንሲ አሲስተንስ እንትን ሞልተው ወደ ኢትዮጵያ ልከዋል። እና ይህን የመሰለ አይነት በጣም የጠበቀ ግንኙነት ከጥቁሮች ጋር ነበረ። እና በዛን ጊዜ ኦፍኮርስ የዙናም አክቲቪቲ ዘ ፓርት ኦፍ የአላንስ ለመፍጠር ያደረገው እንትን አስተዋጽኦ ነው ጊዜ አምናለሁ።
ንቃቱም ስላለ ልክ ነው ነበር ስለሚሉ ብዬ ነው። አሁን አለ ወይ እንደዛ አይነት ግንኙነት?
አሁን ያ ግንኙነት እኔ ባልኩት መንገድ ባይሆንም የአሁኑ ወጣቶች እዚህ ተወልደው ያደጉ ልጆቻችን አክቲቭሊ ፓርቲሲፔት ያደርጋሉ። በአንዳንድ ቦታ ላይም ፕሮሚነንት ቦታ ያገኙ በፖለቲካውም በተለያየ መንገድ ፓርቲሲፔት የሚያደርጉ በናሽናል ደረጃ አሉ። በወጣቱ የአሁኑ ወጣት እንደኛ በዞና በምናምን አይነት መንገድ አንተ ኢምፔሪያሊስት ብሎ ባይደራጅም ብላክ ላይፍ ማተር ለሚለው ሙቭመንት ውስጥ ብዙ ፓርቲስፔት የሚያደርጉ ወጣት ልጆች አሉ። እና የአሁኑ ትውልድ በተሻለ መንገድ ኢንጌጅድ ይሆናል። ግን ሙቭመንታቸው እና ኢንጌጅመንታቸው እንደኛ ኢትዮጵያ በሚል አይነት ኦርጋኒዜሽን መልክ ባይዝም ራሳቸውን እንደ አሜሪካዊ እንደ ኢትዮጵያዊ አሜሪካዊ ሆነው ለመብታቸው ይታገላሉ። የሀገራቸውን ጉዳይ ይሳተፋሉ። ገባናል ባዮች ናቸው። እና በጣም የሚደነቅ ጎበዙ እና የተማሩ ልጆች አሉ። በአሁኑ ትውልድ ግን እንደዚህ ጎን ለጎን አስቀምጦ እኛ እንዲህ ነበር እነሱ እንዲህ ናቸው አይባልም። አሉበት እንደ ጊዜው እና እንደ ራሳቸው ሁኔታ አሉበት የሚል እምነት ነው።
አቶ ከበደ እንግዲህ እርስዎ መቼም መጀመሪያ ሲመጡ በ73 ወደ ኢትዮጵያ ትምህርቴን ጨርሼ እመለሳለሁ ብለው ነበር።
በትክክል ሁለት ዓመት ተምሬ ቬኬሽን ሄዳለሁ። ሳምር ኢትዮጵያ አሳልፌ መጥቼ ዲግሪን ከያዝኩ በኋላ ኢትዮጵያ ተመልሼ አንድ ሁለት ዓመት ሰርቼ ለሌላ ሀይር ኤዱኬሽን ተመልሼ እመጣለሁ የሚል ነው የነበረኝ ድሪም። ግን ሰው መቼም ያስባል፣ ያው እግዚአብሔር ፈቀደው መንገድ ነው የሚሆነው። ሁለት ዓመት በኋላ ቬኬሽንም አልሄድኩም። በመጣሁ በአመቱ ኢትዮጵያ ውስጥ ለውጥ መጣ። በኋላም በዚህ በዞና ላይ አክቲቪቲ ውስጥ አክቲቪሊ ኢንጌጅ በማድረጌ ፖን ታይም ትምህርቴን ሁሉ አቋርጬ ይህንኑ ስራ ነበር የምሰራው። አንዴ ኒውዮርክ ሰልፍ፣ አንዴ ዲሲ ሰልፍ፣ አንዴ ቺካጎ፣ ሌላ አባል ምንመላ ሰላማዊ ሰልፍ፣ ይህን የመሰሉ ነገሮች ውስጥ ብዙ አክቲቪቲ ውስጥ ለበዛ ትምህርቱ ወደኋላ ብሎ ነበር። ለይዙና እና ከያፓ ጋር የተገናኘ ነው በብዛት የይዙና አክቲቪቲ። ያፓን እንደ ለባደር ፓርቲ ምሪ ብሎ ተቀብሎ ነበር። ያፓ ሲዳከም የኛም ሙቭመንት አብሮ እየተዳከመን የመጣው ግን እኔ የኢዙና ማዕከላዊ ኮሚቴ ውስጥ በሰራሁበት ጊዜ ስልጣን ከመልቀቃችን በፊት ኮንግረሳችን ላይ የኢዙናን አክቲቪቲ ገምግመን የወጣ ነው። አንደኛ የዲሞክራቲክ ዩዝ እና ኦርጋናይዜሽን ከመሆን ይልቅ ሞር ኦፍ የኮሚኒስት አይነት ኦርጋናይዜሽን ሮል እንደተጫወት ያም ትክክል እንዳልሆነ በውስጣችን የሀፓን ያልተቀበሉ ልጆች መቀበልና ኮሚኒቲ ማድረግ የማንችል እንደነበር፣ ማርክሲዝምን አንቀበልም ያሉ ሰዎች በድርጅት ውስጥ ቦታ እንደሌላቸውና የቤት ጠረጋ እየተባሉ ይባረሩ እንደነበር ስህተት እንደነበረ ይህም ሁሉ አርመን ሪዞሉሽን አሰልፈን ነው የወጣ ነው። እዚሁና ጊዜ ውስጥ ከሰራናቸው ትልቁ ስህተት በእኔ ግምት ዲክቴተርሺፕ ኦፍ ዘ ፕሮሌታሪያት የሚልና ከአንድ ፓርቲ በላይ መኖር የለበትም የሚል የግራ እንትን አቋም ይዘን ብዙ ጊዜ ታገል ነው። እሱን ሁሉ አርመን ትክክል እንዳልሆነ አስተካክለን የወጣ ነው። አንታ ኢምፔሪያሊስት ትግሉ አሁንም የተጠላለበት የከማምን ሰዎችን በሀገራችንም ሆነ በሶስተኛው ዓለም ላይ የኢምፔሪያሊስት ተጽዕኖ አለ ያለው በዛ በኩል እንኳን አሁንም የተሳሳት ነው ነገር ያለ አይመስለኝ። ወጣቱ ትውልድም ይህን ይረዳል ብዬ ነው የማስበው።
እንግዲህ ኢዙና እርሱ አሁን በሰሜን አሜሪካ የኢትዮጵያ ተማሪዎች ማህበር ነው አይደል? ስለዚህ ሁሉንም አኮሞዴት ማድረግ ሲገባው የተለያዩ ፓርቲዎችን እሱ ራሱ እንግዲህ በአንድ ፓርቲ ጸና ነው አይደል? አውና ሁሉንም ተማሪዎች ልዩነትንም መቀበል ነበርበት ነው የተማሪዎች ማህበር እስከሆነ ድረስ
የሚጨርሻ ኮንክሉዥኖችን እና ያሰለፍነው ሪዞሉሽኑም ይሄንን ነው የሚያደርግ ነው። እንዳጋጣሚ የኢዙና ቸርፐርሰን የነበረው ሰለሞን ኦስማን አዲስ አካባቢ የሚኖር ልጅ ነው። ኢትዮጵያ ገብቶ ነበር። የኢዙና ልጆች የነበሩ ኢትዮጵያ ገብተው የተገደሉም አሉ። እና ይትባረክ ስጌዝ ሁልጌታ ሱልጣን ምናምን የሚባሉ ልጆች ደርግ የገደላቸዋሉ። ሰለሞን ከነሱ አምልጦ በጅቡቲ በኩል ዞሮ የመጣና ያለውን ሁኔታ ደግሞ በቅርብ ያየ ከተማው ትግልም ትክክል እንዳልሆነ የተረዳ ልጅ ስለሆነ አሁን በህይወት የለም። ነፍሱን ይማረው። አንዱም እሱ ነው ይህንን ስርዓት መያዝ አለበት የሚለው ሪዞሉሽን እንዲያልፉ ከረዱ ሰዎች የሰለሞን እንትን ነው። እና መጨረሻ በዛ አይነት መንገድ አስተካክለን ችም ለህሊናችን
ልክ ነው
ሳስተሚጥረን አይመስለኝ።
በወቅቱ
በወጣትነት ስህተት ይሰራል። ጊዜውና ደግሞ ምስለቱ ሲመጣ ደግሞ መስተካከል ያለበት ነገር መስተካከል ይመስለኛል።
እንግዲህ ወደ ኢትዮጵያ መመለሱ አልቀረም ቀርቷል። ግን ደግሞ እዚህ ከቆያችሁት መሐከል ቁጥራችሁ ጥቂት ቢሆንም ይሄ የመገናኘትና የመሰባሰብ ነገር ነበር ኢትዮጵያውያንና ስለሱም ትንሽ የሚጨምሩት ነገር ካለ ብዬ ነው። ወዲያውኑ ማህበር መሰረታችሁ ኢትዮጵያ ኮሚኒቲ ነው ወይስ ጊዜ ወሰደ?
ብዙ ጊዜ አልወሰደም። ምናልባት አንድ ሁለት ዓመት ወስዶ ሊሆን ይችላል። የኮሚኒቲ ማህበር የመሰባሰቡ ስራ ከዛ በኋላ ነው። ኢትዮጵያን ኮሚኒቲ ሚቹዋል ኤድ አሶሲዬሽን ኤክማ በሚል ማህበር አቋቁመን በሂውስተን ውስጥ የሚቹዋል አሲስተንስ እርስ በርስ መረዳዳት ኮሚኒቲ ሴንተር መክፈት ይህን የመሰለ አክቲቪቲ ውስጥ ገብተን ሰርተናል። በዛ በኢትዮጵያን ኮሚኒቲ ስናቋቁም ወደ 84 የፈረንጆች አቆጣጠር አካባቢ ላይ የድርጅቱ ሊቀመንበር ዶክተር አካሉ ነበሩ። አሁን አብረውን የሉም። እሳቸው ይማረው። ከሱ በኋላ ሌላ ዶክተር ተስፋዬ ከሰላም ይባል ከእሳቸው ላይ ወስዶ ኮሚኒቲውን ይመራ ነበር። ዶክተር ተስፋዬ ከሂውስተን ተዛውሮ ወደ ሌላ ስቴት ሲሄድ የኮሚኒቲው ቸርፐርሰን ሆኜ እኔም የማገልገል እድሉ ገጥሞኛል። የኮሚኒቲ ኦርጋናይዜሽኑ እንደ ከፍ እንደ ዝቅ ሲል ያው እስካሁን አለ እና በሚገባው ደረጃ ደርሷል ባይባልም አሶሲዬሽኑ የሂውስተን ኮሚኒቲን ወክሎ ፎንክሽን የሚያደርግ ድርጅት አሁንም አለ።
የሂውስተን ነዋሪ የሆኑት የዛሬ እንግዳችን አቶ ከበደ ገብራይ በሙያቸው ኢንጂነር ይሆኑ እንጂ አብዛኛውን የሥራ ዘመናቸውን ያሳለፉት በዓለም አቀፍ የስደተኞች ማስፈር ፕሮግራም ሥራ ነው። ይህ የሸገር 102.1 የጨዋታ እንግዳ ዝግጅት ነው። በረፍት ቀናችሁ ከእኛ ጋር ስለሆናችሁ ደስታችን ወሰን የለውም።
እንግዲህ እርሶ የተለያዩ ሥራ ከሰሩ በኋላ ምናልባት ሥራዎቹን ብንጠቅሳቸው ዩኒቨርሲቲ ተማሪ ያሉ የዩኒቨርሲቲ ኦፍ ሂውስተን ላይብረሪ ውስጥ ሲሰሩ ቆዩ። ነዳጅ ኩባንያ ውስጥ ሰርተዋል። ግን ለረጅም ዓመት የሰሩትን ስራ እንዴት አገኙ? የመጀመሪያው ስራውን ከዛ በፊት የነበረውን የለቀቁት ይሄኛው ስራ ጥሩ አገልግሎት ይሰጣል ብለው ስላሰቡ ነው ወይ? ሰላሱ እንዲነግሩን ፈልጌ ነው። ምን ይላሉ? እርሱም ከ32 አገራት የመጡ 25000 ስደተኞችን ያስተናገድኩበት ያደረጃውበት ስራ ነው ይላሉ። እንዴት ጀመሩት?
ከዛ በፊት ወደ ኋላ ትንሽ ልሰድሽ።
እሺ።
ሂውስተን ስመጣ የመጀመሪያ ስራዬ የኢንሹራንስ ካምፓኒ ውስጥ የእንትን ውስጥ ሆኜ ነው የሰራሁት። ሜሌን ሰፕላይ ክለርክ ሆኜ ነው የሰራሁት። እና እሱን ላነሳ የሚፈልጉበት ምክንያት ምንድን ነው? በዛን ጊዜ ሂውስተን በአሜሪካን ሚኒመም ዌጅ ብር ከ35 ነበር። እኔ እንደድል ሆኖ በ3 ብር ከ25 ነው የተቀጠርኩት። አሁን ባለሳሳት ሚኒመም ዌጅ 7 ብር ምናምን ይመስለኛል። ብዙም
አዎ አንዳንድ ቦታ 15 ሆኗል ይላሉ።
አዎ አንዳንድ ቦታ ሆኗል ይላሉ፣ ግን ኦፊሻል እንትኑ ግን
7 ብር
ተቀይሮ ይመስለኝ ይችላል። ግን 7 ብር ነው እስከ ቅርብ ጊዜ ድረስ የነበረው። የገንዘቡ የመግዛት አቅም በዛን ጊዜ የነበረው የአንድ ብር ዋጋና አሁን ያለው የሰማይና የመሬት ልዩነት አለ። ምሳሌ ልስጥ። ነዳጅ አንድ ጋለን እኔ እዚህ ሀገር ስመጣ 15 ሳንቲም ነበር።
አንድ ጋለን ማለት 5 ሊትር ማለት ነው።
ወደ 4 ገደማ
ነው። 4
15 ሳንቲም ነው። ትልቁ የአሜሪካ የሚባሉ የዛን ጊዜ ነበሩ ሽንታቸው ረጅም የሚሆኑ
መኪኖች
ምናምን መኪኖች በ3 ብር ይሞላል። 3 ብር የማይፈጅ ይሞላል። 10 ብር አንድ ሰው ግሮሰሪ እንትን ብሎ ቤቱ እንደውም ማስቀመጫ ቦታ የማይኖረው በጣም ለአሜሪካሽ ነበር። እና ያንን እንደው
እንጽጽሩ ጥሩ ነው።
እንጽጽሩ ለማንሳት ብዬ ነው የመጣሁበት ዝና በኋላ ያለው። በእርግጥ የተለያዩ ስራዎች ያው ለመኖር የተሰሩ ስራዎች አሉ። ዙና ውስጥ አክቲቭ በነበርኩበት ጊዜ ታክሲ ነዳ ነበር። ነፃነቱ እንደ ልቤ ፈለግኩት ሰዓት ፈለግኩት ቀን የምሰራበት ስራ ስለነበር ከዙና አክቲቪቲ ጋር እንትን እንዳይል ያው ታክሲ የነዳ ሁነት የቆየሁት። ተመልሼ ዩኒቨርሲቲ ስገባ ደግሞ የተለያዩ ስራ ሰርቻለሁ። ላይብራሪ ሰርኩሌሽን ዴስክ ውስጥ ሰርቻለሁ። ሬፈረንስ ቡክ ቼክአውት እያደረግ የማይግራንት ወርከርስ ልጆች ቱቶር አረግ ነበር። ማይግራንት ወርከርስ የሚባሉት ሲዝናል የሆነ ወላጆቻቸው እርሻ ባለበት አካባቢ አንዴ ፍሎሪዳ፣ አንዴ ካሊፎርኒያ፣ አንዴ ምናምን እያሉ ትምህርታቸው ልጆቹን እያያዙ ስለሚሄዱ የሚያቋርጡ ልጆች ናቸው። እና እነዚህ ልጆች ጂኢዲ ወስደው ወደ ካሌጅ የሚግባት እድል እንዲኖራቸው የተቋቋመ ፕሮግራም ነበር። እዛ ፕሮግራም ውስጥ እንደሱ ቱቶር ያደርግ ነበረ። አንዱ የሰራት ስራ እሱ ነው። የመጨረሻ ያነሳሽው ዋይምሴ የተቀጠርኩበት ስራ ነው። ዋይምሴ ከመቀጠር በፊት ጌቲ ኦይል የሚባል ኩባንያ ያው ከትምህርት ከጨረስኩ በኋላ ገብቼ ነበር። ጌቲ ኦይል በኋላ ከፒንዞል ጋር መርጅ አድርጎ አይቲንክ አሁን ሼል የሚባለው እንትን ተቅሎታል። ጌቲ ኦይል እየሰራሁ ያለ የኢትዮጵያ ስደተኞች መምጣት ጀመሩ እና ዋይምሴ የኢትዮጵያ ሪፊውጂዎችን ሲያመጣ ኬዝ ማኔጀር ይፈልጉ ነበር እና እነዚህ ስደተኞች የሚመጡት ልጆች ማገዝ አለብኝ እና እንደ ኃላፊነት ባክግራውንድ የሚይዙ ነውም ሊሆን ይችላል አለብኝ የሚል ስሜት ስላደረብኝ ከጌቲ ኦይል ወጥቼ ለሁለት ዓመት እዛ አገለግላለሁ ብዬ ዋይምሴ የገባው
በጊዜያዊነት። እንግዲህ ለሁለት ዓመት
በእኔ ሀሳብ ሁለት ዓመት ሰርቪስ ሰጥቼ ወደ ፊልድ የመለሳለሁ የሚል ነው የጀመርኩት። ስራው ከገባሁበት በኋላ እዛው አስምቶ አስፈለም እና ሁለት ዓመት ወደ 25 ዓመት እንትን አለ። የፕሮግራሙ ዳይሬክተር ሆኜ በሪሴትልመንት ፕሮግራም ከተለያዩ ሀገሮች የሚመጡ ስደተኞችን ሪሴትል አድርገናል። ኢትዮጵያኖችም ነበሩ። ኦፍኮርስ በዛን ጊዜ ስራው ሲጀምር ኢትዮጵያ ኤርትራ የሚባል ልዩነት የለውም። በኢትዮጵያዊነት የሚመጡ ነበሩ ሪሴትል ያደረግናቸው። የተቀጠርኩትም ለዛ ነበር። በኋላ ግን ዳይሬክተር በመሆንበት ጊዜ የሁሉንም ስደተኞች ኃላፊነትን ወስጄ ለረዥም ዓመት ሰርቻለሁ። ከተለያዩ ሀገሮች ከ32 ምናምን ሀገሮች የተለያዩ ሬፊጂዎች በተለያየ ጊዜ ክራይሲስ ካለበት ሀገር በመመጡ ሪሴት ላርግ ያለው ሂውስተን ማቋቋም ማለት ነው። አቋቋም አርግ ያለው ስደተኞች ሲመጡ ያው አንድ የአይኦኤም ኢንተርናሽናል ኦፊስ ኦፍ ማይግሬሽን የሚሰጣቸው ፕላስቲክ ባግ አለ። የአሜሪካን ሀገር ስደተኛ ሆኖ መግባታቸውን የሚያሳዩ ዶኩሜንት ይዘውበት የሚመጡ ከለበሱት ልብስ ሌላ ብዙዎቹ ባዶ እጃቸው ነው የሚመጡት። ያላቸውም አሜሪካን ስለሚሄዱ ለሰው አከፋፍሎ ምናምን የሚመጡት ብዙዎቹ ያላቸውም አይደለም።
እንግዲህ በ80ዎቹ ነው ይሄና ራሱ የዚህ የሬፊጂ አክት የሚባለው በአሜሪካ የወጣው በሰማንያ ነው አይደለ? ከዛ በኋላ ነው ኢትዮጵያውያን መምጣት የጀመሩት። እንግዲህ ይመጡ የነበረው ከሱዳን ከጅቡቲ በተለያየ ምክንያት ከኢትዮጵያ ወጡ ሰዎች ናቸው አይደለ? በኬንያ በኩል እንደው እንዲነግሩን ፈልጌ ነው።
ወደ አውሮፓ ወጡ ከጣሊያንም
ከግሪክ
የሚመጡ ከግሪክም ከምስት
ብዙ የለም
ወደ ፊጅነት የመጣል አስተውሰው ከሶቪየት ዩኒየን ቆይተው ወደ አውሮፓ እየገቡ በኋላ ላ ወደ አሜሪካ ነገር ምስር በሪሴትልመንት የመጡም ልጆች አሉ። እና ኢትዮጵያኖች መመለከት በዛ ነው አመጣጡ። እንዳልሽው የሬፊውጂ አክት ሲጀመር ዘት የመጡት የቬትናምስ ሬፊውጂስ ናቸው። ጦርነቱ ከቆመ በኋላ አሜሪካኖች ቬትናሞች እንደርስት ማድረግ የጀመሩት እና ቬትናሞች ብቻ ሳይሆኑ ከዛው ጋር የተያያዘ ተመሳሳይ ጦርነት ጋር ካምቦዲያና ላውስ ያንን የመጡ ነበር። ኢትዮጵያኖች ከዛ ቀጥሎ ነው ወጣት የጀመሩት። ሰማንያ አካባቢም የመጡ የኢትዮጵያ ሬፊውጂዎች ነበሩ፣ ግን ብዛቱ ይህን ያህል አልነበረም። በብዛት ኢትዮጵያኖች ወጣት የጀመሩት 83 84 አካባቢ እና ከዛ በኋላ ነው። እና ያው የስራ አጀማመሬ በዛ በዛ
እንግዲህ አብዛኛዎቹ በኢህአፓ ምክንያት የወጡ ናቸው፣ እንደገና ደግሞ በጦርነቱ ምክንያት የወጡ ናቸው። እና በአብዛኛው ምን አይነት ነበሩ? ማለት የተማሩ ሰዎች ናቸው? ስራ ላይ የነበሩ ሰዎች ናቸው? ወይንስ ከገጠር የመጡ ሰዎች ናቸው?
ሁሉም አሉ። በኦርደር አካባቢ የነበሩ ሪሴትልመንት ከተጀመረ በኋላ ሱዳንና በዛ አካባቢ ያሉ ከእርሻም ተነስተው የመጡ ስደተኞቹ ነው ሪሴትል የተደረጉ አሉ። መጀመሪያ ላይ አካባቢ የመጡት ብዙዎቹ የኢህአፓ ልጆች ናቸው። ብዙ የተማሩ አሉባቸው ውስጣቸው። በዚህ በትግል ውስጥ ብዙ የቆዩ ልጆች አሉ። በኋላ ግን የአመጣቱ ሁኔታ በጣም የተሰበጣጠረ ነው። በሪሴትልሜንት ፕሮግራም ለመምጣት ብሎም ወደ ስደት የወጣም አይጠፋም። በኬንያ በኩል በዛ አካባቢ አሉ። በዚሁ ግሩፕ ውስጥ የተማሩና ትልቅ ቦታ ላይ የነበሩ ሰዎች አሉ። ወጣቶች በተወሰነ ደረጃ ትምህርት ያላቸውም አሉ፣ ያልተማሩም አሉ። ሪሴትልመንት ፕሮሴስ ውስጥ ሁሉም ራሳቸው ቻሌንጅ አለባቸው። ኤክስፔክቴሽናቸውም የተለየ ነው። ሁሉም ማለት ይቻላል አጠቃላይ ሁሉም ያላቸው ኤክስፔክቴሽን ከሪያሊቲው ጋር አይጣጠምም። አንዳንዶቹ የአሜሪካን ሀገር መግባት የችግር ሁሉ መጨረሻ አድርገው ያዩታል። እየዋሉ እያደሩ የሚስተካከሉም ቢሆን ብዙ ጊዜ የምለው አሜሪካን ሀገር የተጣመመ ብረት የሚያቃና ሀገር ነው የምለው። ነፃነቱ አለ፣ ህጉ አለ። ነፃነቱ ኦፖርቹኒቲ ይከፍታል፣ ህጉ ያስተካክላል። እና አንዳንዱ እየተጋጨም ከግርግዳ እየተጋጨም ይስተካከላል። አንዳንዱ እንደመጣ ምክር ይሰማል። ግን ሁሉም ማለት ይቻላል የኢትዮጵያኖች ብቻ አይደለም የሌላም ሀገር ቢሆን የመጀመሪያ ሪሴትልመንት የሚመጡ ግሩፖች ሪሴትል ማለት ትንሽ ከበድ ይላል። የመጀመሪያዎቹ ለሚቀጥሉት ለሚመጡት በር ከፋች ናቸው። መካሪዎቹም እነሱ ናቸው። አይ ሀያዋጣም በዚህ መንገድ ነው የሚሄደው እያሉ መንገድ ያሳያሉ። የኢትዮጵያ ሪሴትልመንትም እንደዛው ነው። መጀመሪያ ላይ የነበሩ አስቸጋሪ ልጆች በኋላ የሚመጡት ልዩነት አለው። አንድ በስራ ቦታ ላይ ያለ ሰው የሚመክራቸውና አንድ ጓደኛ የሚመክራቸው እኩል አይደለም የሚወሰድ። ስራ ቦታ ላይ ያለ ሰው እንደ አውቶሪቲ የሚያዩበት ሁኔታ አለ። ሁሉን ነገር ማድረግ ይችላል ብለው የሚገምቱም እንትን አለ። እና ያ ኤክስፔክቴሽን ትንሽ አንዳንድ ልጆች ላይ ችግር ያመጣል። ስቴት ኦፍ ቴክሳስ ከሌላ ስቴት የሚለየው አንድ ነገር ዌልፌር ስቴት አይደለም። የመንግስት እርዳታ በጣም ሚኒማል እና አንዳንድ ስቴቶች ሀውሲንግ በነጻ የሚሰጥበት ዌልፌር ውስጥ ተገብቶ መኖር የሚቻልበት ፋታ የሚሰጥ አይደለም። አንድ ሰው ካልሰራ መኖር አይችልም። ምሳሌ ለመስጠት አንድ ሬፊውጂ ዌልፌር የማግኘት ሬፊውጂ በመሆኑ ምክንያት አውቶማቲካሊ ኤሊጅብል፣ ግን ለአንድ ለሲንግል እንትን ዌልፌር የሚሰጠው በዛን ጊዜ 75 ብር ነው። በወር 75 ብር ማንም ለማግኘት ባጀት አቅርቦ የቤት ኪራይ ስንት ትከፍላለህ፣ ለትራንስፖርቴሽን ስንት ታወጣለህ ምናምን ተብሎ ባጀቱ ከ75 ብር በላይ ከሆነ ዲና ይደረጋል። እና ወይ ሌላ ሶርስ አለ ያልነገርከን፣ ወይ የምንሰጥህ ገንዘብ ለዚህ በቂ ስላልሆነ ኤሊጅብል አይደለም ብሎ ዲና ያደርጋል። ስለዚህ የግድ ዌልፌር መግባት ካለበት በ75 ብር አጠጋግቶ የቤት ኪራይ 25 ብር እከፍላለሁ፣ ትራንስፖርቴሽን 10 ብር አወጣለሁ ብሎ ያው እነሱ እንደሚሉት አስተካክሎ ካልሞላ ያንን እንኳን አይገኝም። እና ስራ የግዴታ ነው። ቴክሳስ አማራጭ ያለው ነገር አይደለም። እና በዛ ላይ ያለ ችግር ነው እንግዲህ ኤክስፔክቴሽናቸው የመንግስት እርዳታ የማግኘትና ወደ ስራ ከእርዳታ ሊያስወጡ ሊያባሩ ነው አጣድፈው ስራ አስገብተው የሚል ፊርም አለ። እንትን ማለት ይመልችልም እንደ ጥፋትም አላየውም ወይም ፕሮባብሊ እንደ በሱ ላስብ ይችላል ግን አንዴ ስራ ከያዙና ይራሳቸው እርን ማድረግ ከጀመሩ ዲፔንደንሲ ሜንታሊቲ ይላከቃሉ ኑሯቸው ይቀየራል ባጭር ጊዜ ውስጥ ይራሳቸው ቤት ይራሳቸው መኪና ይኖራቸዋል ከዛ በኋላ እዚህ ሀገር ተጣጥረው ማግኘት የሚችሉበት መንገዱ መክፈቻ ነው የሚጀምሩበት ስራ ሳይሆን አንዴ ሰርቶ እርን ማድረግ ከጀመሩ በዛ መንገድ ነው ብዙዎቹ የሚሄዱት እና ወደ 99 በመቶ የሚሆነው በ90 ቀን ውስጥ በሶስት ወር ጊዜ ውስጥ ራሳቸውን እናስችላለን። ግን ያንን ማድረግ እንዴት ቀላል ነው ለማለት አይደለም። ብዙ ሙከራ ብዙ ትግል ነው እንትን የምንለው። ቻሌንጂንግ ነው አዘ ሴም ታይም ሪዋርዲንግ ነው የሰውን ህይወት መቀየር ነው። አሁን እኔ ብዙ የሚወዱኝ የሚያከብሩኝ ሰዎች በዛ ፕሮሰስ ያለፉ ናቸው የቅርብ ጓደኞቼ ሁሉ በዛ አይነት ነው እንግዲህ
የሚደሰቱበት የትኛው ነው የሚያዝኑበትስ በዚህ ፕሮሰስ ውስጥ ብዬ ነው የትኛው ነው
በዚህ ፕሮሰስ የሚያስደስተኝ ልጆቻቸው አድገው ተምረው ኮሌጅ ግራጁዌት አድርገው በተሰቡ እዚህ ሀገር እንዴት አድርገው ሰርቫይቭል ያደርጉ ይችላሉ ብዬ እኔም ራሴ ወሬ ማድረግበት ብዙ ትምህርት የሌላቸው ባልና ሚስት 5-6 ልጆች አሏቸው እንዴት ይወጡታል ብለሽ የምታስቢያቸው በአጭር ጊዜ ውስጥ ራሳቸውን ችለው ልጆቻቸውን አስተምረው ለቁም ነገር ያበቁ እነሱም ህይወታቸው ተቀይረው ከኔ የተሻለ ኑሮ የሚኖሩ ብዙዎች አሉ የሚያስደስተው ያ ነው የሚያሳዝኑት ትንንሽ ነገሮች ናቸው ለምሳሌ በስራ ሂደት ውስጥ አንድ ቀን 20 ልጆች ስራ አስቀጥረሽ በነጋታው ከስራ አርፍደው ከስራ ቀርተው ሁሉም ተባረው ስትመልሰው ሲመጡ እንደገና ወደ ኋላ የሚመልስ አይነት እንትን አለ ግን ቋሚ አይደለም ያ ለጊዜው ለዛን ቀን ያለ እንትን ነገር ነው ኃላፊነት ስለሆነ ደግሞ እንደገና ከነሱ ጋር መጀመር ራሳቸውን ስልችሉ ድረስ ግዴታ ነው። ስራው የዛን አይነት ቻሌንጅ ያለበት ስራ ነው እና ኦቨር ኦል ግን ትልቅ የመንፈስ እርካታ የሚሰጥ ደስታን የሚሰጥ ስራ ነው። እድለኛ ነኝ በመታደል ነው እዛ ውስጥ እንድገባ የሚሆነው። የቆየሁትም አማራጭ አጥቼ ሳይሆን ወድጀው ነው። አክቹዋሊ ቴክኖሎጂው ኤሪያ ከመሄድ የኔ እንደውም ጥሬ በዚህ ነው ማለት
ቢሆን ነው የቆዩት።
የዛሬ እንግዳችን የአቶ ከበደ ገብራይ ጨዋታ የመጀመሪያው ሳምንት ይሄን መሳይ ነበር። ሳምንት በሁለተኛው ክፍል ስንገናኝ
ከመርከብ ያወረድኳቸው ልጆች አሉ።
ምን በመርከብ ተደብቀው መጣው ነው?
በመርከብ ተደብቀው መጣው ምን አይነት ህግ ነበር? እኛ አሁን ለገም የነበርኩበት ጊዜ በመርከብ ይዘዋቸው መጣው። እዚህ አገር የኢሚግሬሽን ካወቀ ልጆቹ በመርከብ ተጣጣቸው መርከቡ እንዲቴን ያረጋግጣል። አይለቅም ይቆማል እዛ። የልጆቹ ጉዳይ ኢሚግሬሽን ዲሲዥን እስኪሰጥበት ድረስ ለተወሰነ ጊዜ መርከቡ ይቆማል እና በዚህ ምክንያት በመርከብ የሚወጡ ልጆች ብዙ ጊዜ መርከብ ላይ ተደብቀው ይገቡና መርከቡ ባህር ላይ ሲደርስ እጃቸውን ይሰጣሉ ለካፕቴኑ እንደሚባለው አላቅም በእርግጠኝነት። ይሄ ችግር ስለሚገጥማቸው አሜሪካን ሀገር ከመጣታቸው ፊት ባህር ላይ የተወረወሩ ልጆች አሉ ይባላል መርከባቸው እንዳያስ ከስራ እንዳያስተባብላቸው ያደርጋሉ ይባላል። እኔ አንዴ ያጋጠመኝ ካፕቴኑ ቆልፎባቸዋል ልጆቹ አንድ ሮም ውስጥ መርከብ ላይ የሚያወርደውን አውርዶ የሚልችነውን ችሎ እስኪሄዱ ድረስ ቆልፎባቸዋል። ኢትዮጵያውያኖች አሁን አሜሪካን ሀገር እንደ ሀገራቸው መኖር ጀምረዋል። ይሄ አባባል ምን ማለት ነው? ኢትዮጵያውያን ፕሮፌሽናልስ ለሚፈልጉት ነገር በሙሉ ሰርቪስ የሚሰጡ ኢትዮጵያውያኖች አሉ። ጠበቆች አሉ፣ አካውንታንትስ አሉ፣ በተለያየ ፊልድ ሪል ስቴት ኤጀንትስ አሉ። አንድ ኢትዮጵያዊ ሰርቪስ በሚፈልግበት ጊዜ የራሱ በቋንቋ የሚያነግረው የሚያምነው ሳይኮሎጂውን የሚረዳ አይነት ሰው ሰርቪስ የሚሰጠው ማግኘት ቀላል ነገር አይደለም። ለሁለቱም ይጠቅማል። አንዱ ለዚህ ለፕሮፌሽናሉም የቢዝነስ ምንጩ ነው ለኮሙኒቲ። ኮሙኒቲውም በራሱ ወገን መታገዙ ጥሩ ኦፖርቹኒቲ ነው። በዛ መንገድ ጥሩ ነው መደጋገፍ የሚቻሉና ይሄ ኦፖርቹኒቲ መኖር በዚህ መልክ መኖር የሚቻሉ። በአንዳንድ አካባቢ ደግሞ ሁልጊዜ አንድ ላይ ተሰባስቦ እንትን ማለት የሶሻል ኢንቴግሬሽን ሊያመጣ የሚችለውን ኦፖርቹኒቲ ኢንተርምስ ኦፍ ቋንቋ ማሻሻል፣ ባህልን ማስፋት፣ ፖለቲካ ፓርቲሲፔሽን ይህን የመሳሰሉ ነገሮች ላይ ደግሞ የሚገድቡ አሉ።
እነዚህንና ሌሎች ጨዋታዎችን ይዘን እንቀርባለን። ለዛሬ ለመሰናበቻ ይህንን ዜማ መርጠንላችኋል።